የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም እንደምን አመሻችኋል የጋቢና ቪኦኤ አድማጮች። ይህ ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ የሚተላለፍላችሁ የዕለተ ሐሙስ ታህሳስ 29 2013 ዓ.ም የጋቢና ቪኦኤ ዕለታዊ ስርጭት ነው። ዛሬ በመላው ዓለም የሚገኙ የክርስትና እምነት ተከታይ ኢትዮጵያውያን የኢየሱስ ክርስቶስን ልደት እያከበሩ ይገኛሉ። በዓሉን ለምታከብሩ ሁሉ እንኳን ለገና በዓል በሰላም አደረሳችሁ። በዛሬው ዝግጅታችን በኢትዮጵያ የተከበረ ባለው የገና በዓል የገበያው ሁኔታ ምን እንደሚመስል እንቃኛለን።
የገና ዛፍ 2500 አለ፣ የ1600 አለ፣ የ1500 አለ፣ እስከ 500 አለ።
በአምቦ ከተማ ካነጋገርናቸው ሸማቾች መሃል ጥቂቶቹን የሰማችኋቸው፣ ሙሉን ወደ ኋላ ላይ እናደምጣለን።
ቀናቸውን ብሎም ትንሽ ያን ደቂቃቸው መልካም አድርገው ይሆናል ይህን መልእክት ቢሰሙ ብዬ ወሰንኩኝና እንደዛ ነው ማስተላለፍ የጀመርኩት ማለት ነው።
አሁን ደግሞ የሰማችኋት በማህበራዊ መገናኛ ተከታዮቿ ዘንድ በየዕለቱ በምታቀርባቸው አነቃቂ ንግግሮች የምትታወቀው ሚሪያም አለሙ ናት የምሽቱ እንግዳችን ናት። ቆይታችሁን ከኛ ጋር ካደረጋችሁ ለበዓሉ የመረጥናቸውን ሙዚቃዎች ጨምሮ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችን አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች ሀብታሙ ስዩም።
አመሰግናለሁ ስመኝሽ። የዩናይትድ ስቴትስ ምክር ቤት ባለፈው ህዳር የተካሄደው የአሜሪካ ፕሬዚደንታዊ ምርጫ አሸናፊ ዲሞክራቱ ጆ ባይደን መሆናቸውን ትናንት ሌሊቱን ማረጋገጫ ሰጥቷል። በትናንትናው ዕለት የተሰናባቹ ፕሬዚደንት ዶናልድ ትራምፕ ደጋፊዎች የዩናይትድ ስቴትስ የተወካዮች ምክር ቤትን በመውረር ህገ ውጪዎቹ የምክር ቤት አባላት ስብሰባቸውን እንዲያቋርጡ፣ ህንፃውን ለቀው እንዲወጡ አስገድደዋል። በረብሻው ወቅት ከአዳራሹ እንዲወጡ የተደረጉት ህገ ውጪዎች እዚያው ምክር ቤት ውስጥ መቆየታቸው የተነገረው ተሰናባቹ ምክትል ፕሬዚደንት ማይክ ፔንስ በመሩት ስብሰባ የየክፍለ ግዛቶቹ ተወካዮች ለባይደን 306 እንዲሁም ለትራምፕ 232 ድምፅ የሰጡ መሆናቸውን ማረጋገጡን ይፋ አድርገዋል። አጠቃላይ የዩናይትድ ስቴትስን ህዝብ ቀልብ ስቦ በቆየው የጆርጂያ የህግ መወሰኛ ምክር ቤት ሁለት መቀመጫዎች ዲሞክራቶች ድል ቀንቷቸዋል። ሁለቱ ተወዳዳሪዎች አሸናፊ በመሆናቸውም ከሪፐብሊካኖች ጋር 50-50 ድምፅ በማግኘት የህግ መወሰኛ ምክር ቤት ውስጥ እኩል ድምፅ እንዲኖራቸው የሚያደርግ አሸናፊነትን አግኝተዋል። ይህ ድል ዲሞክራቶች በሴኔቱና በምክር ቤቱ ውስጥ የበላይነት እንዲይዙ ያስችላቸዋል ተብሏል። የተሸኘው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ደጋፊዎች ትናንት የሀገሪቱ ምክር ቤት የሚገኝበት ካፒታል ህንፃ ላይ ያደረጉት ወረራ ከዓለም ዙሪያ ድንጋጤ፣ ሐዘንና ምጸት የተደባለቀበት ምላሽ ማስከተሉን ቀጥሏል። የትራምፕ ደጋፊዎች ድርጊቱን የፈጸሙት ፕሬዚደንቱ ባለፈው ህዳር ወር በተካሄደው ምርጫ በመሸነፋቸው የተሰማቸውን ቁጣ ለመግለጽ መሆኑን ሲናገሩ ተሰምተዋል። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ትናንት በቪዲዮ ተቀርጾ በትዊተር ገጻቸው ባስተላለፉት መልእክት ዛሬ በዋሽንግተን ዲሲ የተፈጸመው ተግባር የአሜሪካን ባህሪን አያንጸባርቅም ብለዋል። በዲሞክራሲያችንና በአሜሪካ ዲሞክራሲ እንተማመናለን ሲሉም አክለዋል።
ሀብታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን ወደ ቀዳሚ ዝግጅታችን እናምራ። የገና በዓል ዛሬ በኢትዮጵያውያን ዘንድ ሲከበር ውሏል። ትላንት በዋዜማው አብዛኞቹ ገበያዎች ሞቅ ደመቅ ብለው መዋላቸውን ዘጋቢዎቻችን የተለያዩ ስፍራዎችን ቃኝተው ልከውልናል። ለአሁኑ ሞቅ ያለ ገበያ ከነበረባቸው መካከል አንዷ የሆነችውን የአምቦ ከተማ እንቃኛለን። በዋዜማው ለገበያው የቀረበው በጉ፣ ፍየሉ፣ ዶሮው፣ እንቁላሉ ሁሉም በየፈርጁ ለገበያው ድምቀት ሰጥቶታል። የስጦታ ቃሽ ያጩም ድባቡን ሸብረቅ ማድረጉን ዘጋቢያችን ናኮር መልካ በገበያ ስፍራዎች ተገኝቶ ቃኝቷል። ያምቦ ከተማ የገበያ ልማት ጽፈት ቤት በበኩሉ የገና በዓልን አስመልክቶ እጥረትና አላስፈላጊ የዋጋ ጭማሪ እንዳይከሰት በተቆጣጣሪዎች ቃኝቻለሁ ለክፉ የሚሰጥ ችግርም አላስተዋልኩም ብሏል። ለኮቪድ-19 የተሰጠው ትኩረት ግን እጅጋና ሳመሆኑን ሻጮችም ሸማቾችም መታዘባቸውን ገልጸዋል። ሙሉ ዘገባው ቀጥሎ ይቀርባል።
አምቦ ከተማ ውስጥ የገና ዋዜማ ገበያ ድባብን ለመቃኘት አንዳንድ ቦታዎች ሄጄ ነበር። የገና ዛፉ፣ ስጦታው፣ ብልጭልጩ ማረከኝና ወደ አንድ የስጦታ ሱቅ ጎራ ብያለሁ። ኑ አብረን እንግባ።
እንኳን አብሮ አደረሰ።
በዓል እንዴት ነው?
በዓል እንደምታየው ድባቡ ጥሩ ነው።
የስጦታ እቃዎችን ገዝተ ስጦታ ነው ያየሁትና ምን አይነት እቃዎች ነው የገዛው? ለማን ነው የገዛው? ዋጋውስ?
ያው ዋጋው ተመሳሳይ ነው። ምንም ለየት ያለ ነገር አይደለም። የገዛሁት እቃ አሻንጉሊትና ሰዓት ምናምን ነገር ነው። ያው ለባለቤቴ ነው የገዛሁት። ሰዓቱን ደግሞ ለወንድሜ ነው የገዛሁት። አሻንጉሊት 750።
የገና ዛፍ ተወዷል እያሉ
ብዙዎቹ እንደምታየው እንደ ድሮም ባይሆን የተወሰነ ጭማሪ አለ።
ስሜ አለምነሽ ይባላል።
እንኳን አደረሰሽ።
እንኳን አብሮ አደረሰን።
ገና መስለሻል። የገና ዛፍም አናትሽ ላይ አርገሻል እና በስጦታ ነው የተሰጠሽ ወይስ በራስሽ የገዛሽ?
በራሴ የገዛሁት ነው። ያው ማስታወቂያ እየሰራው ነው ማለት ነው። ይሄን አይቶ ይገዛሉ። የገና ዛፍ ነው የረኩት። ሪቫን ነው የገና ዛፍ።
በጣም ጥሩ። ምን ይመስላል ገበያው? እስቲ ምን ምን እየተሸጠ ነው? በደንብ
ሁሉም እየተሸጠልን ነው። ብዙ ከስተመር ስላለን ሁሉም እየተሸጠ ነው። ትንሽ ግን ዋጋ ጨምሯል ብሎ
ለምሳሌ የገና ዛፎች ስንት ናቸው? የስጦታ እቃዎች
የገና ዛፍ 2500 አለ፣ የ1600 አለ፣ የ1500 አለ፣ እስከ 500 አለ። ደረጃ አለ፣ ሳይዞቹ ይለያያሉ። እስከዛ አለ የሚሸጥ።
እንዴት ነው የበዓሉ ድባብ? የገና ድባብ
በጣም ደስ ይላል። አሪፍ ነው። በጣም ጥሩ ነው።
እስቲ ደግሞ ወደ በጉ፣ ፍየሉ፣ የዶሮና የቅቤው፣ የሽንኩርቱ ገበያ እንዝለቅ።
ራውል ቀና
ገበያው እንዴት ነው?
ገባው አሪፍ ነው። እንደ ዋጋ ሁኔታ ዋጋው እስከ 35 እስከ 38ም አለ፣ ከዛም በላይም አለ። አስተያየት አድርገን ይሸጣል። በጎች ነው የሚሸጠው፣ በቃ ፍየልም ይሸጣል።
ባለፈው አመት ያለውን ልዩነት ንገረኝ።
ከባለፈው አመት ዘንድሮ ጨምሯል። ዘንድሮ ትንሽ ጨምሯል።
ለምሳሌ ምን ጨምሯል?
በጎች ጨምሯሉ። በጎች 28 27 እስከ 2500 ብር ነበረ፣ አሁን እስከ 35 እስከ 32 ነው አለው ማለት ነው።
ፍየልስ?
ፍየል እስከ 4000 3000 35።
በቅድሚያ እንኳን አደረሰ።
እንኳን ብሮ አደረሰን። ስሜ በቀለ ጉደታ ባሉ የምኖረው አምቦ ከተማ።
በግና ፍየል የሚሸጥበት ቦታ ነው ያገኘሁት። እርስዎ ምንድን ነው ለመግዛት ያሰቡ?
እኔ አሁን ፍየል ወይ በግ ለመግዛት እያሰብኩ ነው።
እንዴት ነው ዋጋው? ስንት እያሉ ነው
ዋጋው? እንግዲህ ሰሞኑ ግን ምንም አይልም ነበረ። አመት በዓሉ ከመድረሱ ስለደረሰ ትንሽ ሞቅ ሞቅ እያለ ነው ገባ። አሁን ትልቁ በግ 5000 6000 እንደዛው፣ ትንሹ መካከለኛ ማለት እንደ አቅሙ ነው የሚገዛ ሰው።
ሶፊያ ሁሴን እባላለሁ። እንኳን አብሮ አደረሰ።
እንዴት ነው የገና ዋዜማ?
እና ዋዜማ በጣም ደስ ይላል። ትንሽ አንዳንድ ነገሮች ላይ ለምሳሌ እንደ ቅቤ፣ ዶሮ፣ ሽንኩርት ምናምን ባለፈው 18 ነበረ፣ ኪሎ 20 ብር ገብቷል። ሽንኩርት ጋር ሽንኩርት ነጭ ሽንኩርትም 250 60 ይላሉ። ዶሮ እስከ 3 ትላንት ነበረ፣ ዛሬ ደግሞ ትንሽ የመጨመር ነገር አለ። አንድ 3 እስከ 5 ቅቤ ከሶስት እስከ 350 በርበሬ 171 ኪሎ ማረቋ በርበሬ ያው ተፈይቶ ማለት ነው። ግማሽ 120 ብር 240 ማለት ነው። ፉርኖ ዱቄት 30 ብር ጨው አይዲኖ 10 ብር እስከ 25 ብር ዘይት 4 ከ20 4 ከ35 ሊትር ፈሳሽ 5 ሊትር ማለት ነው። እቃው ደግሞ 350
በቀለ ቆንጆ ነው። እኛ በእርግጥ አትክልት ነው እየነገድን ያለ ነው። በተለይ ሽንኩርት ነው የምንነግደው። እኛ አሁን ጅምላ 15 ብር ነው የምናከፋፍለው። እንግዲህ ቸርቻሪ 17 18 ብር ድረስ እየሸጠ ነው።
አሰል ግርማ እባላለሁ። የምኖረው በአምቦ ከተማ ነው። እኔ ሃይማኖቴ ሙስሊም ነው። ለመላው ክርስትና እምነት ተከታዮች እንኳን ለገና በዓል በሰላም አደረሳችሁ። ላለ አመሰግናለሁ።
በርበሬውን በኪሎ መግዛት ላልቻሉት እንዳቅምቲ እኔ ያለውላችሁ ይላሉ። ባራዳ ገበያ ውስጥ ቁጭ ብለው በቸረቻሮ ሲሸጡ ያገኛቸው ወይዘሮ ጫልቱ ደለሳ።
ጫልቱ ደለሳ ነው የሚባለው ስሜ።
ምንድን ነው የሚሸጡት?
በርበሬና ሽሮ።
በስኒ አለ በኩባያ አለ? ስንት ነው ዋጋቸው እስቲ ንገሩኝ።
ዋጋው 20 ብር፣ 15፣ 30፣ 35፣ 40 ሰከና ንኩን ሶዶሚሻን ሰከም ሲኒክል በትንሹ አይቃ ትልቁም አልገዛም አልችል። ለዚህ ነው የምሰጣት። ትንሾቹን እንሰጣቸዋለን እንደ ጉልበታቸው ማለት ነው።
መልካም ባል።
እሺ አብረን።
የኮሮና ቫይረስ ወረርሽኝ ጥንቃቄን በተመለከተ ግን ያነጋገርኳቸው ራሳቸውን ሳይቀር ታዝበዋል።
ከዚህ ከኮቪድ ጋር ተያያዘ ህብረተሰቡ እንደምታየው አንተ የታዘብከው ነገር ሊኖር ይችላል ብዬ ገምታለሁ። ምክንያቱም ገበያ ውስጥ ዞር ዞር ብለሃል አይተሃል። እና ብዙም መራራቁም ርቀትን ጠብቆ መሄድ የለም፣ ተቀራርበው ነው እየሄደም ያለው። ተቀራርበው ማስክም የለም። ግብይቱም ያው እንደ ድሮ በቃ ኮቪድ ያለም አይመስልም። በአጠቃላይ እንደምታየው ከሆነ ያው ርቀትን ጠብቆ መነገድ እንደነበረበትና ማስክ መጠቀም እንደነበረበት ነው ገነዘበው።
በኮሮና በኩል አሁን እንደውም የለም ነው የሚባለው ኢትዮጵያ ውስጥ።
የለም ብለሽ ታስቢያለሽ?
እኔ አልልም፣ ይኖራል ብዬ ገምታለሁ። አሁን ለምሳሌ ባንክ ስትሄድ ባንክ ላይ ብቻ ነው ጥንቃቄ ያለው። ከዛ በተረፈ ገበያ ውስጥም ብታይ ሌላም ቦታ ብታይ ምንም ጥንቃቄ የሚባል ነገር የለም።
ያው እንደ ከዚህ በፊቱ ያው ሰው ስለ ኮሮና ቫይረስም ይሁን ምናምን እንደምታየው ብዙ ትኩረት እየሰጠ አይደለም። ርቀት መጠበቅ አይደለም፣ ማስክ ማድረግ የለም። ሰው እንዴት እንደሆነ ባላቅም በዓሉን በድምቀት እያሳለፈ ነው የምታየው።
አቶ ጌታቸው ኤሪሳ የአምቦ ከተማ የገበያ ልማት ጽሕፈት ቤት የገበያ ሕጋዊነትና ስርዓት አስተባባሪ ናቸው። የገና ዋዜማ ገበያ ሁኔታን በተመለከተ ያሉትም አለ።
የገበያ ዋጋ በአብዛኛው የተረጋጋ ነው ማለት ይቻላል። አልፎ አልፎም ደግሞ አንዳንድ ቁሳቁሶች ላይ ማለት ነው የገበያ ጭማሪ የሚታይባቸው ቁሳቁሶች አሉ። በሬ 30ሺ እስከ 38ሺ ነው፣ ድልብ በሬ ማለት ነው። ኮርማ አካባቢ ያለው ዋጋ በአማካይ 16ሺ እስከ 24ሺ። ዶሮ ጋር ተያይዞ ያለው ዶሮ 350 እስከ 450 ብር እየተሸጠ ነው ያለው። በግ ሙክት እስከ 4800 እስከ 5500 መካከለኛ 4000 እስከ 4500 ጥቦት 1600 እስከ 2100 እየተሸጠ ነው ያለው ማለት ነው። ፍየል ሙክት 4000 እስከ 6000 ትልቁ ማለት ነው። መካከለኛ ፍየል 3800 እስከ 5000 ጥቦት 1800 እስከ 2600 ከአምና ጋር ስናነጻጽረው ብዙ ለውጥ የለውም። ቅቤ አሁን ብንወስድ ከ280 እስከ 300 እየተሸጠ ነው ያለው። ቀይ ሽንኩርት 18 እስከ 20 ብር፣ ነጭ ሽንኩርት በኪሎ 80 ብር እየተሸጠ ነው ያለው። በርበሬ ዛላው 160 አማካይ ዋጋ ነው የነገርኩት። እኛ እንደ ከተማችን የገበያ ስርዓት እንዲኖር ማለት አንዳንድ ነጋዴዎች ሸቀጣ ሸቀጦችን ሆርድ በማድረግ አቅርቦት በከተማው ያለ ምርት ያሌለ ነገር በማስመሰል አብዛኛው ነጋዴዎቻችን የሚመሰገኑ ሲሆን፣ አልፎ አልፎ አንዳንድ ራስ ወዳድ ነጋዴዎች አጉል ትርፍ ወይም የማይገባ ትርፍ ለማትረፍ እና እጥረት እንዲኖር ለማድረግ የሚሞክሩ እንትኖችን በጥቆማና በተለያየ ቁጥጥር በማድረግ ስርዓት እንዲይዙ ማስጠንቀቂያ በመስጠት ማትረፍ ያለባቸው ያላቸውን አትርፎ በህጋዊነት እንዲሸጡ እያደረግን ያለ ነው። በአብዛኛው ግን አስተማሪ የሆኑ ማለት አስተዳደራዊ የሆኑ እርምጃዎችን ነው የወሰን ነው።
ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮርን ለዘገባው እናመሰግናለን። ቀጣዩ ዝግጅታችን አንዲት ወጣት ያስተዋውቀናል። ሚሪያም አለሙ ትሰኛለች። ሚሪያም ለማህበራዊ መገናኛ ተከታዮቿ በየለቱ በምታቀርባቸው አነቃቂ ንግግሮችና የህይወት ምክሮች ትታወቃለች። የግላዊ እድገት አሰልጣኝና አማካሪ የሆነችው ሚሪያም ለአራት አመታት በዘለቀ አገልግሎቷ ብዙሃን የሚገጥማቸውን ችግሮች አንስታ መፍትሄ የምትላቸውን አጋርታለች። ሀብታሙ ስዩም ስለ ሚሪያም ስራዎች የበለጠ ለማወቅ ባለ ሁለት ክፍል ቆይታ አድርጓል። የመጀመሪያው ክፍል ቀጥሎ ይቀርባል።
የሆነ ወቅት አለ በህይወትሽ፣ እሱን ደጋግመሽ እያሰብሽ ከሆነ ሌት ተቀን በነጋ ቁጥር ዛሬም እሱን ነገም እሱን ከነገ ወዲያም እያልሽ እሱን ብቻ ደጋግመሽ የምታስቢ ከሆነ መቼም ወደፊት መራመድ አትችይም። መቼም ከፊት እየመጣው ያለውን ጸጋ መቀበል አትችይም። ለምን? ያለፈው ላይ ነው ያለው አይምሮሽ። ለምን? ያለፈው ላይ ነው ያለው ስሜትሽ። ለምን? ያለፈው ነገር ላይ ነው ያለው ሀሳብሽ ባጠቃላይ። ስለዚህ ወደፊት ለመራመድ ያለፈውን ነገር ተዩ። ያለፈውን ነገር እንደ መረማመጃ አስቀምጠሽ እለፊው።
እንግዲህ በርካታ አነቃቂ መልእክቶችና የህይወት ምክሮችን በማህበራዊ መገናኛዎች ላይ በማጋራት ነው የምትታወቂው። አገልግሎቱን መጀመር አለብኝ እንድትይ ያደረገሽ መነሻ ምክንያት ምንድን ነው?
ከጀመርኩኝ ትንሽ ቆይቻለሁ፣ ከአራት ዓመት በላይ ሆኖኛል። አሁን እንድጀምር ያነሳሳኝ ምክንያት ምንድን ነው? ይሄ ፐርሰናል ዴቨሎፕመንት ወይም ራስን በራስ የማሰልጠን ነገሩን በጣም ወደዋለሁ። ከልጅነት የጀምሮ ደስ የሚለኝ ነገር ነው እና ስለሱ ብዙ ነገሮችን አነብ ነበረ። በዛ ዙሪያ በተቻለኛ ቪዲዮዎች አይ ነበረ። በሚቻለኝ ሁሉ ራሴን ለማስተማር ሞክር ነበር እና ራሴ ላይ ደግሞ ለውጥ ለማምጣት ሞክር ነበረ። ያንን እያረኩ ቆየሁ እና የሆነ ጊዜ ላይ እንደዚህ የተወሰኑ ቪዲዮዎችን እየሰራሁኝ ለምን አላስተምርም ታየው። በጣም ብዙ ሰው በእንግሊዝኛ ስትፈልግ ይህንን ነገር አለ፣ አክሰሱ አለ፣ ብዙ ሰዎች አሉ። ከፈለግ ዩቲዩብ ከፍተህ ብታይ፣ መጽሐፍ ልግዛ ብትል፣ ምንም እንደዚህ ኦዲዮ ላዳምጥ ብትል በእንግሊዝኛ በስፋት አሉ እንደዚህ አይነት ነገር የሚሰጡ ሰዎች። ግን በእኛ ሀገር ላይ ወይም በአማርኛ ቋንቋ ደግሞ ብዙም አልሰማውም እንደዚህ አይነት ነገር በወቅቱ ነው ሲጀምር። ስለዚህ እንደዚህ ባደርግ እኔ ያወቅኩትን ትንሽ ነገር ሰው ባሳውቅ ምናልባት የአንድን ሰው ህይወት መቀየር ችል ይሆናል። ህይወት መቀየር ባልችል እንኳን ምናልባት ቀናቸውን ብሎም ትንሽ ይሆን ደቂቃቸውን መልካም አድርገው ይሆናል ይህን መልእክት ሲሰሙ ብዬ ወሰንኩኝ እና እንደዛ ነው ማስተላለፍ የጀመርኩት ማለት ነው።
በየቀኑ ማለት ይቻላል በቪዲዮ ብቅ እያልሽ ሀሳብሽን ታካፊያለሽ። ከሌሎች ጉዳዮች በተለየ የእኔ ትኩረት መሆን አለባቸው የምትያቸው፣ ሰው ሊነቃቃባቸው ይገባል የምትያቸው ጉዳዮችስ አሉ ወይ?
በእርግጥ እነዚህ ብቻ መሆን አለባቸው ጉዳዮቹ ማወራበት ማስተምርበት ብዬ የወሰንኳቸው ነገሮች የሉ። ምንድነው የማደርገው ተቻለ አቅም ሰው እንደመሆናችን በአብዛኞቻችን መልኩ ሊቀያየርም የምናሳልፈው ነገሮች አንድ አይነት ናቸው። መነቃቃት፣ መነሳሳት የሚያስፈልገን ኦልሞስት ሁላችንም ነው እና በተቻለ አቅም ሁላችንንም ሊያካትት የሚችል ነገር ምንድን ነው ብዬ አስባለሁ። በፊት መጀመሪያ ላይ ብቻ ነበር እንደዛ የምቸገረው። አሁን እንኳን ብዙ ሰዎች ጥያቄ ጠይቁኛል፣ በውስጥ መስመርም ወይ ኮሜንቶች ላይ ኮሜንት አድማጮችን በጣም ስለማከብር የሁሉንም ሰው ኮሜንት አነባለሁ። በየትኛውም ሶሻል ሚዲያ ላይ ፖስት በማደርገው ላይ ኮሜንት አደረግ ኮሜንት አነባለሁ እና ጥያቄ የሚጠይቋል ብዙ ሰዎች እና ኦኬ፣ አንድ ሰው ከጠየቀ ትልቅ እድል አለ ሌላም ሰው ይሄ ጥያቄ ውስጡ አለ ማለት ነው የሚለው ነገር ማለት ነው። ስለዚህ በዛ የእነዛን ሰዎች ጥያቄ በቪዲዮ ያደረኩኝ መልስላቸዋለሁ ማለት ነው። ያ ለብዙሃኑ መጠየቅ ፈርተው ሳይጠይቁ ለቀሩ ወይም ደግሞ እኔን ራሱ ለማያውቁኝ ላላዩት ላልሰሙ መልእክቴ በተለያየ አጋጣሚ ብቻ ይሄ ጥያቄ ልባቸው ስላሉ ሰዎች መልስ ይሆናቸዋል በሚል በዛ መልክ እንትን እላለሁ። ስለዚህ ሁላችንም ሶሻል ላይፍ ላይ ልናሳልፋቸው የምንችላቸው ነገሮች ከቨር ለማድረግ ሞክራለሁ። ግን ስፔሲፊክሊ እንደዚህ ብቻ ነው ብዬ አልወስነው።
በአሁኑ ሰዓት ጥቂት የማይባሉ ወጣቶች ማህበራዊ መገናኛዎችን ላልተገባ ተግባር በመዋል ጉዳይ ይወቀሳሉ። ማህበራዊ መገናኛዎችን ለመዘላለፍ ለመጠላለፍ እየዋሏቸው ነው የሚል ትችት ይሰማል። በአንቺ ግምገማ ይሄ ትችት ምን ያክል እውነት ነው? ይሄ ሁኔታስ እንዲስተካከል ወጣቶች ምን ማድረግ አለባቸው?
ትችቱ በስቷል ወይ የሚለውን ነገር እውነት ነው የሚለውን ነገር እሱ እርግጠኛ አይደለሁም ያጠናሁት ነገር ስለሌለ በዛ ዙሪያ። ግን ምን አለ መሰለ በእኛ ማህበረሰብ ብቻ ግን አይደለም እሱ ነገር። አንድ እንዲታወቅ የምፈልገው ነገር በእኛ ማህበረሰብ ላይ ብቻ አይደለም ያለው፣ በዓለም ላይ ሰዎች ስንባል የምናሳያቸው ባህሪዎች አንድ አይነት ናቸው። ከየት የምንምጣ ምንም ይሁን ቋንቋችን ምንም ይሁን መነሻችን በአብዛኛው የምናሳያቸው ጸባዮች አንድ ናቸው እና እነዚህ የትችት ነገሩ እኛ ጋር የጎላ ሊመስልን ይችላል፣ ግን እኛ ጋር ብቻ አይደለም ያለው ሁሉም ላይ አለ። ግን እንዴት ነው ለወጣቶች ምክር ብሰጥ ብዬ ምለው ከምን አንግል ቢያዩት ነው የሚሻለው? እኔ ራሴ ካየሁት ማለት ነው እኔም ቪዲዮዎች ፖስት ሳደርግ ትችቶችም ዘለፋዎች ምንም ይደርሰኛል። እንደሱ አይነት ኮሜንቶችም አሉ እንዳልኩ ኮሜንቶች ስለማንም ያጋጥምኛል። ግን እንደሱ አይነት ነገሮች ብዙ ጊዜ ልብ ስለው ምንድን ነው መሰላል ከየት ነው የሚመጣው? ያ ሰው ኮሜንት የሚያደርገው እንደዛ ብሎ ሰው ውስጡ በራሱ ደህና ስላልሆነ ነው፣ ውስጡ በራሱ ራሱ ጋር የሆነ ችግር ስላለ ነው ያ ሰው ሌላን ሰው ለመሳደብ ወይም ሌላ ሰው ለመዝለፍ የሚመጣው። እና እንደዛ የሚያደርጉ ሰዎች ካሉ ከሚያዳምጡ ሰዎች ራሳቸውን ቆም ብለው እንዲመረምሩ እፈልጋለሁ ወይም ጠይቃቸዋለሁ። ራሳቸውን ቆም ብለው ለምንድን ነው እንደዚህ ያደረግኩት? ምንድን ነው እኔ ጋር የጎደለው? ምናልባት እንደዛ በማድረግ ለማግኘት እየሞከርኩ ያለሁት ለአይነት ኢሞሽናሊ የሆነ ያጡት ነገር አለ። ኢሞሽናሊ ሲሰበሩ ነው ሌላን ሰው ለመጉዳት ወይም ለመስበር የሚነሱት ለማለት ፈልጌ ነው። በተቻለ አቅም እንደዛ የሚያደርግ ሰው ካለ ራሱ ቆም ብሎ ቢመረምር ነው። እንደ ተቀባይ እንደ አድማጭ ደግሞ እንደዛ የሚያደርጉ ሰዎችን ስናይ ወጣቶችም ሆኑ ማንኛውም የዚህ ፕሮግራም አድማጮች እንደዛ የሚያደርጉ ሰዎችን ስናይ ሲሳደቡ መልስን መሳደብ፣ ሲዘልፉ መልስን መዝለፍ አይደለም መልሱ። እሱ አይደለም መፍትሄው። ለምን ቅድም እንዳልኩት የተጎዳ ሰው ነው ሌላን ሰው ሊጎዳ የሚነሳው። ስለዚህ ያ ሰው የሆነ ነገር ውስጥ ስለተጎዳች የሆነ ነገር ውስጣቸው ስለጎደለ ነው እና እንደዛ የሚሉት በተቻላን አቅም በፍቅር እንመልስላቸው ለእነዚህ ሰዎች። በተቻለ አቅም በመልካም እንመልስላቸው እነዚህ ሰዎች። እውነቴን ነው የምልህ፣ እንደዛ ስናደርግ እነዛ ሰዎች ትብር ሲሉ ታገኘዋለህ። ለምን ሰው ለመጉዳት ብሎ አይደለም፣ ውስጣቸው የሆነ ነገር ስላለ ነው እንደዛ የሚያደርጉት። ግን ያን ያወቀላቸው ሰው የለም እና ስለዚህ ያንን ነገር ስናይ መልሰን መዝለፍ ወይ መልሰን መሳደብ መፍትሄ አይሆንም።
ሀብታሙንና እንግዳውን ሚሪያም አለሙን እናመሰግናለን። በተከታዩ ዝግጅታችን የዓለምን ህብረተሰብ ትኩረት የሳበውንና ብዙዎችን ደግሞ ያስደነገጠው የአሜሪካን ፖለቲካ ያስቃኘናል። ሰሞኑን በዩናይትድ ስቴትስ ፖለቲካ ታሪክ አዳዲስ ክስተቶች ተመዝግበዋል። የአሜሪካ ህግ መወሰኛ ምክር ቤት ኮንግረስ በተቃዋሚ ሰልፈኞች መወረሩና ምክር ቤቱ መደበኛ ስራውን ለሰዓታት እንዲያቋርጥ መገደዱ አንደኛው ክስተት ሲሆን፣ የጆርጂያ ግዛት የመጀመሪያውን ጥቁር የህዝብ እንደራሴ ወይም ሴናተር መምረጧ ደግሞ ሁለተኛው ክስተት ነው። ሁለቱ ክስተቶች ያላቸውን ፖለቲካዊ አንድምታ ለማወቅ ብሎም ለተዛማጅ ጥያቄዎች ማብራሪያ ፍለጋ ሀብታሙ ስዩም ከፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህሩ ፕሮፌሰር ጌታቸው መታፈሪያ ጋር አጭር ቆይታ አድርጓል። በመቀጠል ይደመጣል።
ፕሮፌሰር ጌታቸው መታፈሪያ በሞርጋን ስቴት ዩኒቨርሲቲ የፖለቲካል ሳይንስ እና የዓለም አቀፍ ግንኙነቶች ፕሮፌሰር በወቅታዊ የዩናይትድ ስቴትስ ፖለቲካዊ ሁኔታ ላይ ማብራሪያ ሊሰጡ ስለፈቀዱ አስቀድሜ በእጅጉ አመሰግናለሁ።
እኔም አመሰግናለሁ፣ ጊዜ አይስጣችሁ።
ከቅርብ ጊዜ ክስተት እንጀምር። በትናንትናው ዕለት የዩናይትድ ስቴትስ ኮንግረስ በምርጫ ያሸነፉትን ጆ ባይደንን ውጤት ለማጽደቅ እየተሰናዳ ባለበት ሰዓት በተቃዋሚ ሰልፈኞች መደበኛ ስራው ለተወሰኑ ሰዓታት ተስተጓጉሏል። ትናንት የታየው ክስተት ለአሜሪካ የዲሞክራሲ ታሪክ ምን አይነት አሻራ ትቶ ያልፋል? ፕሬዚደንት ትራምፕስ ለትናንትናው ክስተት ተሳትፎ ነበራቸው ማለት ይቻላል ወይ?
አሁን በመጀመሪያ ተቃዋሚ ሳይሆኑ እነኚህ አክራሪዎች ናቸው። ብዙዎች ይቃወማሉ፣ ግን በዲሞክራሲ ሂደት ነው የሚቃወሙት። እነኚህ ግን ቅዋሚያቸውን ከአግባብ ውጪ ከህግ ውጪ በወጣ በአክራሪነት ነው እና አክራሪ ጽንፈኞች የሆኑ ዘረኞች የሆኑ ናቸው የተሰባሰቡበት። ይህ እንግዲህ ዋናውን የአሜሪካንን ህግ ማውጫና መወሰኛ መያዛቸው እና በዛ አይነት ሁኔታ በህገ ወጥ ሁኔታ በሩን ሰብረው መግባታቸው በአሜሪካ ታሪክ ውስጥ ይሄ የመጀመሪያው ጊዜ ነው። በዓለምም ደረጃ እንግዲህ ቢሆን በብዙ አገሮች እንደዚህ ሆነ አይመስለኝም። ትልቅ ትምህርትም የሚማሩበት ነው። በዛ ላይ እዚህ አንድ አንደምታ ደግሞ ልናነሳ እንችላለን። ይሄ ሁሉ እስኪሆን ድረስ ተሰብስበው ከዋይት ሀውስ ተነስተው እዛ ኮንግረስ ድረስ ሄደው ሲሰበሰቡ ጸጥታ ክፍሉ፣ የአገር ወታደሩ፣ ፖሊሶቹ፣ ፌዴራል ወታደሮቹ የት ሄዱ የሚተኝ ነው እና እነኚህም አካላት ራሳቸው የሚመረምሩበት ነው። ሌላም ጥያቄ ጭራል። ለምሳሌ ብላክ ላይቭስ ማተር የጥቁሮች ህዝብ ያገባዳል የሚሉት እዛ ዋይት ሀውስ ፊት ለፊት ሲሰለፉ እንደ አሸን ፈልተው የመጡ የጸጥታ ክፍሉ አሁን ደግሞ ከየት የጠፉ የሚለው አንድ ጥያቄ ያስችራል። እንደ ጠየከኝም ደግሞ የፕሬዚዳንቱ ሚና ምንድን ነው የሚለው ፕሬዚዳንቱማ እየደጋገፉ ነው። ተነሱ የሚሉ ናቸው። ይህንን መሸነፋቸው ሊዋጥላቸው ያልቻለ ስለሆነ በግራም በቀኝም እያሉ ሁኔታዎች ለማደናቀፍ እየሞከሩ ስለሆነ ህግ ጥሰዋል። የህግ የበላይ ሊሆኑ እየሞከሩ ነው። በአሜሪካ ሀገርም በየትኛውም ዴሞክራሲ ሀገር የበላይነት ያለው ህገ መንግስቱ ነው እና እኚህ ንጉስ ሊሆኑ ፈልገዋል። ከህገ መንግስት በላይ የሆኑ እና በትዊተር ገጻቸውም ሆነ በሚያሳዩት ቃላት በሚወረውሩ ቃላቶች በርቱ የሚሉ ሆነው ተገኝተዋል እና እንግዲህ ኮንግሬስ ላይ ተወያይቶ አንድ አይነት እርምጃ ይወስዳል ብዬ አምናለሁ። እርምጃዎች የሚወሰዱበትም አለ። እንግዲህ በጥያቄ ላይ ወደፊት እንወያያለን። እሱ
የዩናይትድ ስቴትስ ኮንግረስ ከዚህ ክስተት በኋላ በድጋሚ ተሰብስበው የጆ ባይደንን የምርጫ ውጤት አጽድቋል። ይህ እርምጃ ሊቀለበስ የሚችልበት አጋጣሚ አለ ወይ? ኮንግረሱ የእሳቸውን ውጤት ማጽደቁስ ፋይዳው ምንድን ነው?
እንግዲህ ኮንግረሱ ያደረገው ልክ በህገ መንግስቱ በኮንስቲቱሽን ተጻፈው ነው ያደረገው። ምክትል ፕሬዚዳንቱ ያው እንትኑን ተቀብሎ የህግ መወሰኛው ያላ የትልቁ የሴኔት ኃላፊም ሊቀመንበርም ስለሚሆን እሱ በህገ መንግስቱ በኩል ያጸደቀው ነው። ህገ መንግስቱን ተከትሎ ነው ሄደው። ሊቀለብሰውም አይችልም። አንደኛ ምክትል ፕሬዚዳንቱም አልቀለብስም ብሏልም። ነገር ግን ይህ ሁኔታ ሊቀለበስ አይችልም። በትክክለኛው በኮንስቲቱሽኑ ሂደት ላይ ነው ተመስርቶ ይህ ምርጫ የጸደቀውና ሊቀለበስ አይችልም። ይሄ
ሌላው ትኩረትን የሳበው ጉዳይ በጆርጂያ ግዛት የተካሄደው የዲሞክራትና ሪፐብሊካን ፓርቲዎች የሴኔት ተወካይ ለመሆን የተደረገው ድጋሚ ፉክክር ነው። ራፋኤል ዋርናክ እና ጆን አዞፍ የተባሉ የዲሞክራቱን ፓርቲ የወከሉ እጩዎች አሸንፈዋል። ይሄ ውድድር ከፍተኛ ትኩረትን ያገኘበት ምክንያቱ ምንድን ነው? የዲሞክራቱ እጩዎች ማሸነፋቸው ከሁለት ሳምንት በኋላ ይጀምራል ተብሎ ለሚጠበቀው የፕሬዚደንት ጆ ባይደን የስልጣን ዘመንስ ምን አይነት ውጤቶችን ያስከትላል?
እንግዲህ ይሄ ብዙ አደምታ አለው። አንደኛ እስካሁን ድረስ ላለፉት አመታት መሰለኝ ሪፐብሊካኖቹ ሴኔቱን ተቆጣጥረው ነበረ። አሁን የነዚህ የሁለቱ እንዳልካቸው ራፋኤል ዋርኖክ እና ጆን ኦሳፍ መመረጣቸው ኮንግሬስ ውስጥ ወይም ሴኔቱ ውስጥ 50-50 ይሆናሉ። 50 ሪፐብሊካን 50 ዴሞክራት እና አሁን ለጆ ባይደን ትልቅ ፎይታ የሚያሳልፋቸው ሁሉ ተቀባይነት ይኖራሉ። ሪፐብሊካኖቹ ሊያሸንፉ አይችሉም። 50-50 እንኳን ቢለያዩ ምክትል ፕሬዚዳንቷ ትገባ እና ድምፁን የአሸናፊውን ድምፅ ታበስራለች፣ ትናገራለች፣ ድምፅ ትሰጥበታለች። አንድ እሱ ነው። ሁለተኛ የዚህ የጆርጂያ ምርጫ ትኩረት የሳበው አንደኛ የጥቁሮቹ ድምፅ ጥቁሮች በግፍ ወጥተው መብረጣቸው ነው። ለዚህም ትልቅ አስተዋጽኦ ያደረገችው እንደምታውቀው ስቴሲ ኤብርሃም የምትባሏ ለጆርጂያ አገረ ገዥነት ተወዳድራ የተሸነፈች እሷ ጥቁሮቹ በኃይል እንዲወጡ እና ይህንን ማሸነፍ አለብን በሚለው ሁኔታ እንደ አጋጣሚ ሆኖ ለመጀመሪያ ጊዜ ራልፍ ዋርኖክ የማርቲን ሉተር ኪንግ ቤተክርስቲያን የነበረ ውስጥ ሰባኪና አለቃ የሆነ ጥቁር ሰው ማሸነፉ፣ ሁለተኛ ደግሞ ጆን ኦሶፍ በሰላሳ ዓመታት ውስጥ የሚገመት ወጣት የመጀመሪያው ፕሮግሬሲቭ የሚሉት ይሁዲ ማሸነፋቸው፣ እነዚህ ሁለቱ ትልቅ አንደምታ አለው። ከታሪክ ጀምሮ ጥቁሮችና ይሁዲዎች ዘረኝነትን በመዋጋት በመታገል አንድ ላይ የተሰለፉ ናቸው። አሁንም ደግሞ ዴሞክራሲ እንዲሰፍን በጆርጂያ እነዚህ ሁለቱ ተገናኝተው ብዙ ሰው ወጥቶላቸው ይሁዲዎቹም ወጥተውላቸው በብዛት ኤዥን አሜሪካኖቹም ደግሞ እንደዚሁ በብዛት ወጥተው ጥቁሮች በብዛት ወጥተው ይህንን ድል ማስመጣታቸው ትልቅ ትምህርት የሚሰጥ ነው እና ለጆ ባይደን ትልቅ ምርታና ትልቅ ደስታ ሆኖ ይታየኛል። ነገር ግን እንደ ግርጌ ማስታወሻ ልጠቅስ የምፈልገው ትግሉ ገና አልቆመም። እነኚህ አክራሪዎች ተገለሉ፣ ጠፉ ማለትም አይደለም። ብዙ ችግር ይፈጥሩበታል በጆ ባይደን ላይ። እንደዚሁም ደግሞ ርዝራዥ ሪፐብሊካኖች ሴኔት ውስጥ ያሉትም እንደዚሁ ሊያስቸግሩት ይችላሉ። ግን የዋናው የአሜሪካ ሕዝብ እንዳሸነፈ ዴሞክራሲ እንዳሸነፈ ያሳያል።
ፕሮፌሰር ጌታቸው መታፈሪያ በሞርጋን ስቴት ዩኒቨርሲቲ የፖለቲካል ሳይንስና የዓለም አቀፍ ግንኙነቶች ፕሮፌሰር፣ ለነበረን አጭር ቆይታ እንዲሁም ሁሌም ለሚያጋሩን ሙያዊ ማብራሪያ በእጅጉ አመሰግናለሁ። መልካም ቀን ይሁንልዎት።
እግዚአብሔር ይስጥህ። መልካም የገና በዓል ያድርግላችሁ።
አድማጮች ለሰዓት ያዝናቸው መሰናዶች ይህን ይመስሉ ነበር። ከምሽቱ አናዘጋጅ ሰለሞን አባተ፣ በቅንብሩ አብሮኝ ከቆየው ኤልያስ አስማረና ከሌሎች ባልደረቦቻችን ጋር አብሬያችሁ አመሸሁት። ስምኝሽ የቆየ ነበርኩ። የነገ ሳይበለን እያልኩ ሰናበታለሁ። መልካም ምሽት።